ዩናይትድ ስቴትስ ጦሯን ከአፍጋኒስታን ማስወጣቷና የአፍጋኒስታን መንግስት መውደቅን ተከትሎ የአሜሪካ አጋር የሆኑ የኔቶ አባል አገሮች ዜጎቻቸውን ከአፍጋኒስታን ለማስወጣት እየተጣደፉ ነው። ብዙዎቹ የአውሮፓ ባለስልጣናት የታሊባን አገሪቱን መቆጣጠር የሽብርተኝነት መስፋፋት አደጋን እንዲሁም ለስደተኞች ኮርስ እንደገና መከሰት ምክንያት ሊሆን ይችላል ሲሉ ስጋታቸውን ገልጸዋል። የቪኦኤ ዘጋቢ ሄነሪ ሪጅዌል ከለንደን ያጠናቀረውን ዘገባ ደረጀ ደስታ ያቀርባል።
ብሪታንያና ሌሎች የኔቶ አጋር አገሮች አብረዋቸው ሲሰሩ የነበሩ የአፍጋኒስታን ዜጎችን ጨምሮ ባለፈው እሁድ ዜጎቻቸውን ከአፍጋኒስታን አውጥተዋል። የኔቶ አባል አገሮች እንደ አውሮፓ አቆጣጠር አፍጋኒስታንን በመወረር አብረው የተሰለፉት በ2001 ነበር። ኔቶ የዓለም አቀፉን ደህንነት አጋዥ ኃይል ኃላፊነት የተረከበው ከሁለት ዓመት በኋላ ነበር። ህይወታቸውን ካጡት አሜሪካውያን በተጨማሪ በመቶዎች የሚቆጠሩ የኔቶ ወታደሮችም በሁለት አስርት ዓመታት ግጭት ውስጥ ተገድለዋል። ትናንት ማክሰኞ በተካሄደው ጋዜጣዊ መግለጫቸው የኔቶ ዋና ጸሐፊ ለአፍጋኒስታን በታሊባን እጅ መውደቅ የአፍጋኒስታንን የፖለቲካ መሪዎች ተጠያቂ አድርገዋል።
Ultimately, the Afghan political leadership failed to stand up to the Taliban and to achieve the peaceful solution that Afghans desperately wanted.
የአፍጋን የፖለቲካ መሪዎች የአፍጋኒስታን ዜጎች አጥብቀው ለሚፈልጉት ሰላማዊ መፍትሄ ታሊባኖችን ሊያስቆሙ አልቻሉም።
በኤሴክስ ዩኒቨርሲቲ የውጭ ፖሊሲ ተመራማሪ የሆኑት ናታሻ ሊንድስቴድ ያንን ሰላማዊ መፍትሄ ማምጣት አለመቻል ለኔቶ ትልቅ ትርጉም ይኖረዋል ይላሉ።
I think NATO might return to more limited aims of just trying to maintain stability and deter rather than to engage in these grand interventions.
እንደሚመስለኝ ኔቶ ከትልቅ ወታደራዊ ጣልቃ ገብነት ይልቅ ሰላማዊ ሁኔታዎች ተጠብቀው እንዲቀጥሉ መከላከል በሚያስችሉ ውስን ግቦች ላይ ብቻ የሚያተኩር ይመስለኛል።
የእንግሊዝ የውጭ ጉዳይ ሚኒስትር ለአፍጋኒስታን መንግስት መውደቅ የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን ተጠያቂ አድርገዋል።
It was done directly to the Taliban. It didn't involve the Afghan government, so fatally potentially undermined the government of that day. You know, we have international partners.
ግንኙነቱ የተደረገው ቀጥታ ከታሊባኖች ጋር ነው። የአፍጋን መንግስት ይጨምራል ነበርም ያ ደግሞ በወቅቱ የነበረውን መንግስት ችላ በማለት ክፉኛ ጎድቶታል። ባለም አቀፉ ጥምረት አጋር የሆኑ አገሮችም በሁኔታው ደስተኞች አልነበሩም። ምክንያቱም የተሰማራ ነው በዩናይትድ ስቴትስ ማዕቀፍ ውስጥ ነው። ያንን ማዕቀፍ ሲያጥፉም እኛም መውጣት ነበረብን።
ይሁን እንጂ ብዙዎቹ ተንታኞች ደግሞ ዩናይትድ ስቴትስ አወጣጡን የፈጸመችበትን መንገድ ተችተዋል። አሁንም የፖለቲካ ተንታኛ ናታሻ እንዲህ ይላሉ።
It was very abrupt and it wasn't coordinated and there wasn't much consultation at all with
ሁሉ ነገር ያጥርሲያ ነበር የተቀናጀል ነበርም ከኔቶ አጋር አገሮች ጋር ከፕሬዝዳንት ባይደንም ሆነ ከእሳቸው አስተዳደር ጋር ብዙም የተደረገ ምክክር አልነበረም።
የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የአፍጋኒስታን መንግስትን መውደቅ በዓለም አቀፉ ማህበረሰብ ላይ የሚያስከትለው ትልቅ ተጽዕኖ ይኖረዋል ብለዋል።
ከትርምሱ ማትረፍ የፈለጉ አሸባሪ ቡድኖች በአፍጋኒስታን ብቅ እያሉ ነው።
ተንታኞች ያስጋት ከአካባቢው ቀጠና ውጪ በዓለም አቀፍ ደረጃ በሚደረግ የጸረ ሽብርተኝነት ትግልም ላይ የሚያሳድረው ተጽዕኖ አለ ይላሉ። ከደቡብ ራጃ ትራምፕ ዓለም አቀፍ ጥናትና ምርምር ራፊዮሊ ፓንቱቺ እንዲህ ይላሉ።
I think there's going to be an undoubted sense of wind of victory blowing through the sails of jihadists around the world as they say look victory is attainable this isn't a hopeless struggle keep to the fight stick to your beliefs and 20 years later
ያለምንም ጥርጥር በመላው ዓለም ባሉ የጂሃድ ቡድኖች ዘንድ የድል ስሜት መስማቱ አይቀርም። ተመልከቱ ድል ማድረግ የሚቻል ነገር ነው። ይህ ተስፋ የሌለው ትግል አይደለም። ስለዚህ ፍልሚያውን ቀጥሉ። በእምነታችሁ ጸንታችሁ ቆሙ። ከ20 ዓመት በኋላም ይህን ውጊያ ማሸነፍ ትችላላችሁ የሚል አይነት ትርክ ለተወሰነ ጊዜ ወደፊት የሚያንቀሳቅሳቸው ይመስለኛል።
የአውሮፓ መሪዎች ከአፍጋኒስታን አዲስ የስደተኞች ጎርፍ ሊነሳ እንደሚችል ያስጠነቅቃሉ። የፖለቲካ ጥገኝነት የሚሹ በብዙ ሺዎች የሚቆጠሩ የአፍጋን ዜጎች ሌዝቦስ በተባለችው የግሪክ ደሴት ላይ ታግተው ይገኛሉ። በመጪው ሰኞ ታሊባንን በመቃወም የተቃውሞ ሰልፍ እንደሚያደርጉም ተመልክቷል።
አሁን ወጣቱ የአፍጋኒስታን ትውልድ ምንድነው የሚጠብቀው? ለህፃናትስ? ለሴቶች መብትስ ቢሆን? ሁሉም ነገር በታሊባን ተደምስሷል።
ምዕራባውያን አገሮች አፍጋኒስታንን ለቀው ለመውጣት በሚራኮቱበትና ታሊባኖች አገሪቱን መልሰው እየተረከቡ ባሉበት በዚህ ሰዓት ጥያቄው አሁንም እንዳለ ነው። በሌላም በኩል የተባበሩት መንግስታት ድርጅት ኤጀንሲዎች ሁሉም አገሮች በአገር ውስጥም ሆነ በውጭ ተሰደው በሰብአዊ ቀውስ ውስጥ የሚገኙ የአፍጋኒስታን ዜጎችን ጉዳይ ችላ እንዳይሉት እያሳሰቡ ነው። ይልቁንም የደህንነት ጥበቃ እንዲደረግላቸውና የፖለቲካ ጥገኝነት ለሚሹት እንዲታይላቸው አሳስበዋል። በደረሰው ቀውስ በዚህ ዓመት ከግማሽ ሚሊዮን በላይ የአፍጋኒስታን ዜጎች ከቤት ንብረታቸው ተፈናቅለዋል። ከነዚህም ውስጥ አገር ጥለው መውጣት የቻሉት ጥቂቶች ብቻ ናቸው። UNHCR ቃል አቀባይ ሻቢያ ማንቱ እንደሚሉት ለህይወታቸው የፈሩት አፍጋኖች ምናልባት አገራቸውን ትተው ለመሄድ ስለወሰኑ ለደህንነታቸው ዓለም አቀፍ ጥበቃ ሊደረግላቸው ይገባል። እየተባባሰ በመጣው ቀውስ ሳቢያም አጎራባች አገሮች ለአፍጋኖቹ ድንበሮቻቸውን ክፍት እንዲያደርጉ ጠይቀዋል። አንዳንድ አገሮች ለህይወታቸው ሰክተው የፖለቲካ ጥገኝነት የሚጠይቁትን ማንገላታትና ለደህንነታቸው አስጊ ወደ ሆነው አገራቸው እንዲመለሱ እንዳያስገድዷቸውም የተባበሩት መንግስታት የሰብአዊ መብት ድርጅት ጠይቋል። አንዳንድ ታዛቢዎችም የታሊባን ኃይሎች ሰሞኑን በመስጠት ላይ የሚገኙትን መግለጫ ተስፋ ሰጪ ነው ይላሉ። ከነዚህም ውስጥ የቀድሞ የአፍጋኒስታን መንግስትም ያገለገሉት እንደማይነኩ የሴቶች በስራ ገበታ ላይ የመሰማራትና የልጃገረዶች ወደ ትምህርት ቤት የመሄድ መብት የተጠበቀ መሆኑን በታሊባኖች መገለጹ ተመልክቷል። ታሊባኖች ሁሉም በእስልምና ህጉ መሰረት የሚፈጸሙ ናቸው ብለዋል።